የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 3 2014 ዓ.ም ምረት ዝግጅታችን ጀመረ።
አሁንም ቢሆን የተረጂው ቁጥር ከመጀመሩ ተፈናቃዮችን መልሶም በየቦታቸው ደግሞ ለማስፈርና ለማቆቆም ከሚያስፈልገው ወጪ አንጻር በተለይ ባለሀብቱ ላይ ደግሞ የግንዛቤ ይረዳዋል። በርግጥ ያለውን ነገር ግን በአንድ ስጦታ የሚቆም እንዳልሆነ ተከታታይ ድጋፍ ለህብረተሰቡ ለተፈናቃው የሚያስፈልግ መሆኑን በእናንተ በቢሮ በኩል በተለይ እንዲህ አይነት መድረኮች ግንዛቤው እንዲያድግ ይደረግ።
ለተፈናቀሉ የማህበረሰብ ክፍሎች ህዝቡ የሚያደርገውን ድጋፍ እንዳያቋርጥ በባህር ዳር ከተማ የሚገኙ የሃይማኖት አባቶች ዛሬ ከሰጡት ማሳሰቢያ የተቀነጨበ ነበር። ዘገባው ፋብየረስ ይቀርባል። ይህንና ሌሎች በርከት ያሉ ቅንብሮች በምሽቱ ይዘንላቸዋል። ዝግጅቶቻችንን ከራዲዮና በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንደዚሁም በአትቪ አምሃሪክ የፌስቡክ ገጻችን ቀጥታ መከታተል ትችላላችሁ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። አሁን ከዓለም ዙሪያ ያጠናቀርናቸው ዜናዎች የሚደመጡበት ሰዓት ላይ እንገኛለን። ወደዚያው ልብራችሁ።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ኢትዮጵያ ውስጥ እየተካሄደ ካለው ግጭት በተያያዘ ከኤርትራ መንግስትና ከገዢው ፓርቲ ጋር ተያያዥ በሆኑ 6 አካላት ላይ ማዕቀብ መደንገጓን አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኢትዮጵያ ውስጥ እየተካሄደ ካለው ግጭት ጋር በተያያዘ ማዕቀቦቹ የተደነገጉት ፕሬዚደንት ጆ ባይደን ባለፈው መስከረም ወር በፈረሙት ማስፈጸሚያ ትዕዛዝ መሰረት ነው ብሏል። የውጭ ጉዳይ ሚኒስቴሩ በመግለጫው አያይዞም ኤርትራ ኃይሎቿ ኢትዮጵያ ውስጥ መገኘታቸው ጸጥታውን በማደፍረስና ግጭቱን በማራዘም ውጊያው እንዳያከትም ከፍተኛ መሰናክል ፈጥሯል ብሏል። የሀገሪቱ አንድነት ላይ አደጋ ደቅኗል ብሏል። የኤርትራ ኃይሎች ከባድ የሰብአዊ መብት ጥሰቶች መፈጸማቸውን የሚያሳዩ ተአማኒ ሪፖርቶች ቀርበዋል። በግጭቱ የሚሳተፉ ወገኖች በሙሉ ድርጊቶቻቸው ዩናይትድ ስቴትስን አብዝተው ማሳሰባቸውን ቀጥለዋል ያለው መግለጫው የኤርትራ ኃይሎች በአስቸኳይ ከኢትዮጵያ እንዲወጡ ሲልም ጠይቋል። የአፍሪካ ህብረት የአፍሪካ ቀንድ ተወካይ ኦሉሴጉን ኦባሳንጆን ዲፕሎማሲያዊ ጥረቶች እንደግፋለን ያለው የስቴት ዲፓርትመንቱ መግለጫ የኢትዮጵያ መንግስትና የትግራይ ነጻ አውጪ ግንባር እድሉን ተጠቅመው ካለቅድመ ሁኔታ ተኩስ ለማቆም እንዲሁም ያላንዳች ገደብ የሰብአዊ ረድኤት ተደራሽነትን ለመፍቀድ እንዲደራደሩ ጥሪ እናቀርባለን ብሏል። የዛሬው ማዕቀብ ኢላማ ያደረገው በኤርትራ መንግስትና ገዢው ፓርቲ ላይ ቢሆንም በግጭቱ የሚሳተፉ ወገኖች የሁሉም ባህሪ አሁንም አብዝቶ ያሳስበናል ብሎ ከኢትዮጵያ መንግስትና ከህወሓት ጋር በተገናኙ አካላት ላይ ያላነጣጠር ነው ንግግሮቹ ውጤት ያመጡ እንደሆነ ለማየት ጊዜ ለመስጠት በማሰብ ነው ብሏል። ሆኖም ወገኖቹ ትርጉም ያለ እርምጃ የማያሳዩ ከሆነ የኢትዮጵያ መንግስትና ህወሓትንም ጨምሮ ተጨማሪ እቀባዎች ለመደንገግ ዩናይትድ ስቴትስ ዝግጁ ነች ብሏል። የሱዳን ከፍተኛ ወታደራዊ አዛዥ ጀነራል አብደልፋታህ አልቡርሃን ከሁለት ሳምንታት በፊት በሲቪል መንግስት ላይ የተካሄደውን ወታደራዊ ግልበጣ ተከትሎ እሳቸው በስልጣን ላይ የሚቆዩበትን እርምጃ በመውሰድ በራሳቸው የሚመራ አዲስ ምክር ቤት እንዳቋቋሙ ትናንት ሐሙስ አስታውቀዋል። ጀነራሉ እንደ አውሮፓውያን አቆጣጠር ጥቅምት 25 ቀን ወታደራዊ ግልበጣውን ካካሄዱ በኋላ ስልጣኑን ለሲቪል አስተዳደር እንደሚያስረክቡ በተደጋጋሚ የገቡትን ቃል መጣሳቸው በአገር ውስጥም ሆነ በዓለም አቀፉ ማህበረሰብ ዘንድ ተቃውሞ አስነስቷል። ቡርሃን ባቋቋሙት አዲሱ ሉዓላዊ ምክር ቤታቸው መሐመድ ሐምዳን ዳጋሎን ምክትላቸው አድርገው የሰየሙ ሲሆን ከቀድሞው ምክር ቤት 3 ጀነራሎችን ጨምረዋል። 8 ሲቪሎችንም ማስገባታቸው ታውቋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፈን ዱጃሪች ለጋዜጠኞች በሰጡት መግለጫ ጉዳዩ አሳሳቢ መሆኑን ገልጸዋል። የጠቅላይ ሚኒስትር አብደላ ሐምዶክን የቤት ውስጥ እስር ጀምሮ በእስር ላይ ያሉ ሌሎች የፖለቲካ ሰዎችና መሪዎች እንዲለቀቁ እንፈልጋለን ብለዋል ዱጃሪች። ወታደራዊ ግልበጣው ከተካሄደበት ጊዜ ጀምሮ ተቃዋሚዎችን ጨምሮ ከ100 በላይ የመንግስት ባለስልጣናትና የፖለቲካ ሰዎች ታስረዋል። የተወሰደው እርምጃ ዓለም አቀፉን ማህበረሰብ ሊያሳዝንና የዲሞክራሲ ደጋፊ የሆኑ ሱዳናውያንን ሊያስቆጣ እንደሚችል አሶሺየትድ ፕሬስ ዘግቧል። ነገ ቅዳሜ በሲቪሎች የሚመራው የሽግግር መንግስት ወደ ቦታው እንዲመለስ የሚጠይቅ በሱዳን ነጻነት ኃይሎች የተጠራ ሌላ ትልቅ የተቃውሞ ሰልፍ እንዳለም ተነግሯል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የሶማሊያ የትራንስፖርትና አቪዬሽን ባለስልጣን ለአንድ አየር መንገድ የበረራ ፈቃድ ሰጥቷል። ከሶስት አስርት ዓመታት በኋላ የመጀመሪያ መሆኑን ጠቅሶ መሐመድ ካዬ ከሞቃዲሾ ያጠናቀረውን ሪፖርት ሀብታሙ ስዩም ያቀርበዋል።
ጠቅላይ ሚኒስትር ሙሐመድ ሁሴን ሮበሌ በሞጋዲሹ ዋና አውሮፕላን ማረፊያ በሚገኘው የሶማሊያ ሲቪል አቪዬሽን ባለስልጣን ዋና መስሪያ ቤት በተከናወነው ስነ ስርዓት ላይ የክብር እንግዳ ነበሩ። ባለስልጣኑ የስራ ፍቃድ የሰጠው ፍሪደም ኤርላይንስ ለተሰኘ ድርጅት ነው። ድርጅቱ ከአደን አብዱል አየር ማረፊያ የሚነሱ ሀገር አቀፍና ዓለም አቀፍ በረራዎችን ያደርጋል። ሮበሌ መቀመጫውን ሶማሊያ ላይ ያደረገ የአየር መንገድ በድጋሚ ሲንቀሳቀስ በማየታቸው ደስ እንደተሰኙ ገልጸዋል። እሳቸው ፈቃድ ላገኙት ሶማሊያውያን አውሮፕላን አብራሪዎችና የአየር መንገዱ አድናቆት እንዳላቸው፣ አብረዋቸው በመብረራቸውም ደስተኛ መሆናቸውን የሶማሊያ የግዛት ደህንነትና የበረራ ባለስልጣኑ በሶማሊያ መንገደኞችና አየር መንገዶች ተገቢውን ሰነድ እንዲያዘጋጁ እንደሚያዙ ነው የተናገሩት። የሶማሊያ መጓጓዣና በረራ አገልግሎት ሚኒስትር ዱራን ፋራ በበኩላቸው ብሔራዊውን የሶማሊያ አየር መንገድ ዳግም ለማንሰራራት ያለን እቅድ አጋርተዋል። አየር መንገዱ በጎርጎሳውያኑ 1991 ልክ የዛሬ 30 ዓመት በሀገሪቱ የእርስ በርስ ጦርነት ከተቀሰቀሰ ወዲህ ስራውን አቋርጧል። ከዚያ በፊት ሶማሊያ በጎብኚዎች መዳረሻነት ትታወቅ የነበረች የአፍሪካ ቀንድ ሀገር ነበረች። የሶማሊያ አየር መንገድ ብሔራዊ ምልክት ነበረ። መንግስታዊውን ተቋም ዳግም ስራ ለማስጀመር እየጣርን ነው። መንግስትም በዚህ ሂደት ቁልፍ ሚና ይኖረዋል ያሉት ዱራን ፋራ ባለፈው የካቲት ጀምሮ የተሰጣትን ዓለም አቀፍ ኮድ 6 ኦስካር በማስቀደም ሶማሊያ ያሏትን አውሮፕላኖች መመዝገብ ጀምራለች። ሶማሊያ ውስጥ በስራ ላይ ያሉት አብዛኞቹ አውሮፕላኖች በኬንያ የተመዘገቡ 5Y የተሰኘ ቀዳሚ ኮድ ያላቸው ናቸው።
ለረጅም ጊዜ ሲጠበቅ የቆየውን ምርጫ በሚቀጥለው ወር የምታካሂደውን ሊቢያን በሚመለከት ዓለም አቀፍ ጉባኤ ፈረንሳይ ላይ እየተስተናገደ ነው። ምርጫው በነዳጅ ሀብት በበለጸገችው ሀገር ለአስር ዓመታት የዘለቀውን ብጥብጥ እያከትማል ብለው የአካባቢውና የዓለም ሀገሮች ተስፋ ጥለውበታል። የዩናይትድ ስቴትስ ምክትል ፕሬዚደንት ካመላ ሃሪስን ጨምሮ በርካታ የዓለም መሪዎች በፓሪሱ ጉባኤ ላይ እየተሳተፉ ሲሆን ምርጫው ግልጽና ተአማኒ በሆነ መንገድ እንዲከናወን ግፊት እንደሚያደርጉ ይጠበቃል። ጉባኤውን በጋራ በሊቀመንበርነት የሚመሩት ፈረንሳይ፣ ጀርመን፣ ጣሊያን፣ ሊቢያና የተባበሩት መንግስታት ድርጅት መሆናቸው ተገልጿል። የዩናይትድ ስቴትስ ምክትል ፕሬዚደንት ሃሪስ ሰኞ ዕለት በሰጡት ቃል በጉባኤው ላይ የሚገኙት ምርጫ ለማካሄድ እየተዘጋጀ ላለው የሊቢያ ሕዝብ ያለንን ጠንካራ ድጋፍ ለመግለጽ ነው ብለዋል። ምርጫው በማይቀለበስና በማያነታረክ መንገድ እንዲከናወንና በሊቢያ በኩል የሚካሄደውን የሰውና የጦር መሳሪያ ህገወጥ ዝውውር ለመታገል ወገኖቹ ሁሉ በጋራ ቃል እንዲገቡ የጉባኤው ተካፋዮች ግፊት እንደሚያደርጉ ይጠበቃል። በተጨማሪም ሀገሪቱ የሚገኙ ቅጥር ወታደሮችንና ባዕዳን ተዋጊዎችን ለማስወጣት ተጨባጭ ጥረት እንዲደረግም የሚጠይቁ መሆኑን ከፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጽህፈት ቤት የወጣው መግለጫ አመልክቷል። ይህ በዚህ እንዳለ የሊቢያው የተዋጊዎች መሪ የሃሊፋ ሀፍታር ኃይሎች የጉባኤው አስተናጋጅ ፈረንሳይ ባቀረበችው ጥያቄ መሰረት 300 የሚሆኑትን ባዕዳን ቅጥር ተዋጊዎች እናስወጣለን ብለዋል። መቼ እንደሚያስወጡ ግን የሰጡት የጊዜ ሰሌዳ የለም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እንደ አውሮፓውያን አቆጣጠር ባለፈው 2020 ዓመተ ምህረት ከ22 ሚሊዮን የሚበልጡ የዓለም ህጻናት የመጀመሪያቸውን የኩፍኝ ክትባት ሳይከተቡ መቅረታቸውን የዓለም የጤና ድርጅትና የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ባወጡት ሪፖርት አስታወቁ። የዓለም የጤና ድርጅት ባወጣው መግለጫ አሃዙ ባለፉት 20 ዓመታት ከፍተኛ መሆኑን አመልክቷል። ለበሽታው መቀስቀስ የሚያመች አደገኛ ሁኔታ እንደሚደቅንም አሳስቧል። ባለፈው ዓመት የኩፍኝ ተያዦች ቁጥር በ80 ከመቶ ቀንሷል የሚሉ ሪፖርቶች እንዳሉ የጠቀሰው ድርጅቱ፣ ይሁን እንጂ በዓመቱ በኮቪድ-19 ወረርሽኝ የተነሳ ቅኝቶች በእጅጉ አሽቆልቁለው ስለነበረ አሃዙ አሳሳች ነው ብሏል። የዓለም የጤና ድርጅት የክትባት ዘርፍ ዲሬክተሯ ዶክተር ኬት ኦብራያን በሰጡት ቃል ሁኔታው በዓለም ዙሪያ የኩፍኝ ወረርሽኝ የመቀስቀስ አደጋ እንዳለ የሚያመለክት ነው ብለዋል። ሀገሮች ህዝባቸውን ፈጥነው የኮቪድ-19 ክትባቱን ማዳረስ አንገብጋቢ እንደሆነ ገልጸው፣ ይሁን እንጂ የሌሎች አስፈላጊ ክትባቶች መርሃ ግብሮችን በማስቀረት እንዳይሆን ተጨማሪ ወጪ መመደብ ይኖርበታል ብለዋል። መደበኛ ክትባቶች መጠበቅና መጠናከር አለባቸው ሲሉም አሳስበዋል። አለበለዚያ አንዱን ገዳይ በሽታ በሌላ ገዳይ በሽታ የመቀየር አደጋ ይደቀናል ነው ያሉት። ግላስጎ ላይ የተካሄደ ባለው የአየር ንብረት ጉባኤ አዲስ ረቂቅ ስምምነት ዛሬ አርብ ጠዋት ቀርቧል። ረቂቅ ስምምነቱ ሀገሮች የዓለም የአየር ግለትን በ2015 ዓ.ም በተደረሰበት መጠን ለመቀነስ የታለመውን እቅድ ተግባራዊ ማድረግ የሚችሉበትን መንገድ የሚዘረዝር ሲሆን የአየር ንብረት ለውጥ የደቀነውን ከባድ ጉዳት ለመከላከል ወሳኝ እርምጃ እንደሆነ ተገልጿል። ስምምነቱ ዛሬ የሚጠናቀቀው የግላስጎ ጉባኤ ላይ ተሳታፊዎቹ በሙሉ ተስማምተውበት መፈረም ይኖርበታል። ይሁን እንጂ ስምምነቱን የሚመለከተው ድርድር እስከ ሌሊት ድረስ ምናልባትም ቅዳሜና እሁድም ሊቀጥል እንደሚችል ነው የሚጠበቀው። በዚህ እንዳለ ግብጽ እንደ አውሮፓውያን አቆጣጠር የቀጣዩ 2022 ዓ.ም የአየር ንብረት ጉባኤን እንድታስተናግድ በይፋ መመረጧን የሀገሪቱ የተፈጥሮ አካባቢ ሚኒስትርን ጠቅሶ ሮይተርስ ዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ህዳር 3 2014 ዓ.ም ዝግጅታችን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voenews የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ የያዝነውን አብይ ርዕስ እናስደምጣችሁ። በጦርነት ምክንያት ለተፈናቀሉ ወገኖች ህዝቡ የሚያደርገውን ድጋፍ እንዳያቋርጥ በባህር ዳር ከተማ የሚገኙ የሃይማኖት አባቶች አሳሰቡ። የሃይማኖት አባቶቹ በየእምነት ተቋሞቻቸው አማካኝነት እስካሁን 30 ሚሊዮን የሚጠጋ ብር ለተፈናቀሉ ወገኖች አሰባስበው ድጋፍ ማድረጋቸውንም ገልጸዋል። አስቴር ምስጋናው ዝርዝሩን ታሰማናለች።
የሃይማኖት ተቋማት አይተኪ አበርክቶ በሚል ርዕስ በባህር ዳር ከተማ ከሁሉም የእምነት ተቋማት የተውጣጡ መሪዎች በተገኙበት በሀገሪቱ ወቅታዊ ሁኔታ ዙሪያ ችግሮችን በማንሳት የመፍትሄ ሐሳቦችን የሚጠቁሙ ውይይት ተካሂዷል። በውይይቱ ላይ በተለይ በጦርነት ምክንያት ከጊዜ ወደ ጊዜ ቁጥሩ እየጨመረ የመጣውን ተፈናቃይ ህብረተሰቡ መደገፉን እንዳያቆም የሚያሳስብ ነው የሃይማኖት አባቶች የመከሩት። ሼህ ሰይድ መሐመድ የአማራ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት የጦርነቱ መረዘም በህዝቡ ድጋፍ አሰጣጥ ላይ ትንሽ መሰላቸት ቢኖርም ህዝቡ ድጋፍ ከማድረግ እንዳይቆጠብ አሳስበዋል።
ተፈናቃዮችን አቅፎና ደግፎ መልሶ ለማቋቋም የሚደረገውን ጥረት ሁሉም ቤተ እምነት ከዚህ ቀደም ያደረግነውን እንዳለ ሆኖ ቀጣይ እንዲሆን የየለ ስራችን ነው። እንደ መንግስት ግን እኔ በተለይ ለአደጋ መከላከልና ዝግጁነት ግንዛቤ ፈጠራ ላይ ስራ ቢሰራ፣ አሁንም ቢሆን የተረጂው ቁጥር ከመጨመሩ ተፈናቃዮችን መልሶም በየቦታቸው ደግሞ ለማስፈርና ለማቋቋም ከሚያስፈልገው ወጪ አንጻር በተለይ ባለ ሀብቱ ላይ ደግሞ የግንዛቤ ይረዳዋል። በእርግጥ ያለውን ነገር ግን በአንድ ስጦታ የሚቆም እንዳልሆነ ተከታታይ ድጋፍ ለህብረተሰቡ ለተፈናቀው የሚያስፈልግ መሆኑን በእናንተ በቢሮ በኩል በተለይ እንደ አይነት መድረኮች ግንዛቤው እንዲያድግ ይደረግ።
ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የባህር ዳር ሀገረ ስብከት ስራ አስኪያጅ መልአከ ሰላም ኤፍሬም ሙሉ አለም ቤተ ክርስቲያኗ በተደጋጋሚ ለተፈናቃዮች ድጋፍ ማድረጓን ጠቅሰው አሁንም ምእመኑም ሆነ ቤተ ክርስቲያኗ ድጋፍ ማድረጋቸውን እንደሚቀጥሉ ገልጸዋል።
ቻግኒ ላይ የተፈናቀሉ ለነሱ 1,500,000 ብር የፈጀ የምግብ አቅርቦት ይዞ ይዞ አስተምረው ሁላችንም ነበርንና ይህንን አድርገው ከተመለሱ በኋላ 2 ሲኖትራክሎስ ወስደን ለሁለተኛ ጊዜ ቻግኒ ተጠምለው ለነበረው ወገኖቻችን ሰጠናል። ደባት ግንባር ድረስ ይኸው ያለው የተዋቀረው ኮሚቴ 1.3 የፈጀ የምግብ አቅርቦት ይዞሩ ተፈናቃዮችን በጦር ምክንያት በተለያየ ምክንያት ከቤት ንብረታቸው የተፈናቀሉ ሰዎችን አግኝተን አስተምረን ስጦታውን ሰጥተናል። በደሴ ከተማ ተፈናቅለው ለሚገኙ ወገኖቻችን የምግብ አቅርቦት ሰጥተን ከጎናችሁ ነን አይዟችሁ ብለናቸዋል። የባህር ዳር ሀገረ ስብከት ይህን እየሰራ ነው ያለው። ወደፊትም ቢሆን ቅድም ለተራበ ሰው መርዳት ከተቀማ ሰው ማጠጣት ለተራበ ማብላት ጊዜው ትንሽ ላደረጋቸው ሰዎች ጊዜው ለራበ ለዳረጋቸው ሰዎች አሁንም እያሰብን ያለ ነው።
ከቃለ ሕይወት ቤተ ክርስቲያን የመጡት አገልጋይም ተመሳሳይ ሐሳብ ሰንዝረዋል።
ከተፈናቃዮች ጋር እንደ ቃለ ሕይወት ቤተ ክርስቲያን በቅርቡ እንደምታውቁት ወደ 23 ሚሊዮን የሚሆን ብር ከገንዘብና ኢኮኖሚ ጋር እንደተፈራረምን የምታውቁት ነው። እንዲሁም ደግሞ ጽሕፈት ቤት ደረጃ በቅርቡ እንኳን ለመንግስት የተለያዩ ለሚኒሻዎች ድጋፍ እንዲሆን ወደ 80 ሺህ ብሮች አድርገናል። አሁንም እንደገና በቅርቡ ተፈናቃዮችን የበለጠ አስቸኳይ የሆኑ ድጋፎች ላይ ለማድረግ የሚያስፈልጋቸው እዛ ላይ ስለሆነ ትኩረት አድርገን እየሰራን ነው። እንደገናም አሁን በቅርቡ ድጋፍ እንደምናደርግ ለመግለጽ ነው።
የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ በቅርቡ ከተለያዩ የዓለም አቀፍ እርዳታ ሰጪ ድርጅት ኃላፊዎች ጋር ባደረጉት ውይይት በአማራ ክልል 6 ሚሊዮን የሚጠጋ ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸው ከነዚህ ውስጥ 1.9 ሚሊዮን ያክሉ ተፈናቃይ መሆኑን ማስረዳታቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ወደ ትንታኔው መጽሔት ዝግጅታችን እናልፋለን። የውጭ ጉዳይ ሚኒስትር የዩናይትድ ስቴትስ ሚኒስትር አንቶኒ ብሊንከን ሁሉም አካላት ግጭቱን እንዲያቆሙ በመወትወት ላይ በሚገኙበት በዚህ ሰዓት የኢትዮጵያ መንግስት የጸጥታ ኃይሎች የትግራይ ብሔር ያላቸው በመቶዎች የሚቆጠሩ ሰዎችን እየተቆጣጠሩና እያሰሩ መሆኑ በተደጋጋሚ እየተሰማ ነው ይላል። ቀጣዩ የአሜሪካ ድምጿ የከፍተኛ ዲፕሎማት ጉዳዮች ዘጋቢ ሲንዲ ሴን ዘገባ የደንገረመው እንደሚከተለው ታቀርባለች።
የተባበሩት መንግስታት ድርጅት በተቋም ውስጥ በኮንትራክት ሰራተኝነት የተቀጠሩ እጅግ ብዙ የከባድ መኪና ሹፌሮችን ከታሰሩበት ለማስለቀቅ እየሰራ ይገኛል። የድርጅቱ ሰራተኞች የታሰሩት የኢትዮጵያ መንግስት ያስቸኳይ ጊዜ አዋጁን ባወጣ በሳምንት ጊዜ እንደሆነ ይናገራሉ። የተባበሩት መንግስታት ድርጅት ቃል አቀባይ የሆኑት ስቴፋኒ ዱጃሪክ ሮብለት በዚህ ጉዳይ ላይ እንዲህ ብለዋል።
ቢያንስ 9 የሚሆኑ የተባበሩት መንግስታት ድርጅት አባላት መታሰራቸውን መረጃዋለኝ። እነዚህ ሰዎች እንዲለቀቁ ከመንግስት ጋር መስራታችንን እንቀጥላለን። በተጨማሪም የተባበሩት መንግስታት ድርጅት በመኪና ሹፍርና በስራ ውል የቀጠራቸው 70 ሰዎችም የመታሰራቸው መረጃ ደርሶናል።
The arrest of truck drivers are another blow to efforts by
the UN. የከባድ መኪና ሹፌሮች እስር የተባበሩት መንግስታት ድርጅትና የረድኤት ተቋማት በኢትዮጵያ ትግራይ ክልል ውስጥ በሚሊዮኖች ለሚቆጠሩ ሰዎች አስፈላጊውን ምግብና የመድኃኒት አቅርቦት ለማድረስ ያለው ጥረት ላይ እክል ፈጥሯል። የተባበሩት መንግስታት ድርጅት የኢትዮጵያ መንግስት ከሶስት ሳምንት በፊት መቀሌ ላይ የአየር ጥቃት ማድረስ ከጀመረበት ጊዜ አንስቶ እስካሁን ድረስ ወደ ትግራይ ክልል ያለፈ እርዳታ ለመኖሩን አስታውቋል። የትግራይ አማጽያን ኃይሎች መሪና የኢትዮጵያ መንግስት ሁለቱም ዩናይትድ ስቴትስ ሌላኛውን ወገን እንደምትደግፍ ክስ አቅርበዋል። ይሁንና ሮብለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሁሉም አካላት ወደ ነበሩበት እንዲመለሱና ግጭቱን አቁመው አጣዳፊ እርዳታ ለሚያስፈልጋቸው ረድኤት እንዲያደርሱ ጠይቀዋል።
ከችግር የመነጨ እድል አለ በያምናለሁ ምክንያቱም በኢትዮጵያ የተጀመረው ጦርነት ከሀገሪቱ አልፎ ወደ ቀጠናው ሊስፋፋ ይችላል ይሄ አገባኛል የሚል ሁሉ ሊያስብበት የሚገባው ጉዳይ ነው
spills out of the country into the region should be sobering to everyone and to all concerned
የውጭ ጉዳይ ሚኒስትር ብሊንከን ለውይይት እድል አለ ብለው ለምን እንደሚያምኑ ተጠይቀው የሚከተለውን ምላሽ ሰጥተዋል።
ከቀድሞው የናይጄሪያ ፕሬዚደንት ከአሁኑ የአፍሪካ ህብረት የማደራደር ጥረትን ከሚመሩት ኦሉሴጉን ኦባሳንጆ ጋር እንዲሁም ከራሳችን ከዩናይትድ ስቴትስ ልዩ ልዑክ ጄፍሪ ፌልትማን ሁኔታዎችን እየተከታተልን ነው። ሁሉም አካላት ቀጣይነት ያለው ግጭት የደቀነውን አደጋ ተረድተውታል ብዬ አምናለሁ።
All sides see the dangers of perpetuating the conflict.
አዲስ አበባ remains calm.
ምንም እንኳን አዲስ አበባ በአሁን ሰዓት የተረጋጋች ብትሆንም እየተባባሰ የመጣው ግጭትና በተጨናነቀው የዲፕሎማሲያዊ ጥረት መካከል አብዛኞቹ ምዕራባውያን ሀገራት ዜጎቻቸው ወደ ኢትዮጵያ እንዳይጓዙ እየመከሩና በዛ ያሉትም ከሀገር ለቀው እንዲወጡ እየጠየቁ ይገኛሉ።
ተከታዮቻችንን እናመሰግናለን ወደ ተከታዩ ዘገባ እናልፋለን። የሐረሪ ክልል 300 ሰዎችን በቁጥጥር ስር መዋሉን አስታወቀ። የክልሉ መንግስት ከዋትና ኦነግ ሸኔ ጋር ግንኙነት አላቸው ብሎ የተጠረጠራቸውን ከ300 በላይ ሰዎች በቁጥጥር ስር መዋሉን ነው የገለጸው። የክልሉ አቃቤ ሕግ ተጠርጣሪዎቹ ጥቆማ ስለቀረበባቸው ብቻ የተያዙ ሳይሆኑ ለጥርጣሬ መነሻ የሆኑ ተጨማሪ ማስረጃዎች የተገኘባቸው ናቸው ብሏል። በብሔር ማንነታቸው ተይዘዋል የሚለውን ክስም ትክክል አይደለም ብሎታል። አዲስ ቸኮል ተጨማሪ ያለው።
የሐረሪ ክልል ዋና አቃቤ ሕግ አቶ አዩብ አህመድ በሰሌላ አሜሪካ ድምጽ እንደገለጹት በሀገር አቀፍ ደረጃ የተቋቋመውን የአስቸኳይ ጊዜ አዋጅ ተከትሎ በክልሉ ይህንን አዋጅ የሚያስፈጽም ኮሚቴ መዋቀሩንና ኮሚቴውም ከ300 በላይ ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቀዋል።
የኢትዮጵያ መንግስት ያወጣቸው መመሪያዎችና ትዕዛዞች እንዲሁም ደግሞ በአዋጁ ላይ በግድ የተፈለፈሉ በአዋጁ ላይ ባይካተቱም ኖርማሊ በመደበኛ የተለያዩ አዋጆች ላይ ክልክል የሆኑና ወንጀል የሆኑ ተግባራትን ሲፈጽሙ በበቂ ጥርጣሬ የተያዙ ግለሰቦች አሉ። ትላንትም ከትላንት ወዲያም በተለያየ ሁኔታ ለሚዲያዎች እየገለጽን ባለው መልኩ ሜቢ እስከ ትላንትና ድረስ ወደ 300 አካባቢ የሚሆኑ ግለሰቦች እስር ላይ ይገኛሉ። እነዚህም እንግዲህ ያው በቂ ጥርጣሬ ፈጠረ ተብሎ የተያዙ ይሆናሉ። እዚህ ውስጥም ያለ በቂ ጥርጣሬ በልዩ ሁኔታ የተያዙ ሰዎች ካሉ አቃቢያንግ ኢንቮልቭ ያደረገ በመርማሪዎች የተደገፈ በምርመራ ሳይንስ የተደገፈ ምርመራ ይደረግና ንጹህ ሰዎች መፍታት ይጠበቃል ማለት ነው።
የአስቸኳይ ጊዜ አዋጁ ከዚህ በፊት ከነበሩ አዋጆች የሚለየው ሰዎች ጥቆማ ስለቀረበባቸው ብቻ እንዳይታሰሩ የሚደነግግ መሆኑ ነው ያሉት ዋና አቃቤ ሕጉ በቁጥጥር ስር ከዋሉት ሰዎች ጋር በቂ ጥርጣሬ ለመፍጠር መነሻ የሆኑ ማስረጃዎችን መያዙን ተናግረዋል።
ያው አሁን ኦፍኮርስ ምርመራ ላይ ያለ ነገር ነው። ምርመራ ያለውን ነገር በኤግዚቢት ዲፋይን ሆኖ የተቀመጠ የወንጀል ኢምፕሊኬሽን ያላቸው ቅድም እንዳልኩት የጦር መሳሪያዎች ሊሆኑ ይችላሉ። ለጦር ሜዳ የሚጠቀሙት አንዳንድ ኢንስትሩመንቶች የተያዙ አሉ። የአደረጃጀትን የሚገልጹ የፋይናንሲንግ ሲስተሞች ያሉበት ሁኔታዎች ዶክመንቶች አሉ። እንግዲህ ዝርዝሩ ምርመራ ላይ ስላለ ምናልባት ምርመራን ኢንፍሉዌንስ እንዳያደርግ ከማለት አንጻር ነው ጀነራል በሆነ መልኩ እየገለጽኩ ያለሁት እና ኤግዚቢቶች ከሰዎች ጋር የተያዙ ያሉ ኤግዚቢቶች ጥቆማን ብቻ ሳይሆን ጥርጣሬ የሚፈጥሩ መሆናቸው ለእስር የሚዳርጉ መሆናቸው ነው ጥርጣሬ እየፈጠረ ያለው ብዬ የገለጽኩትም ቅድም ለዚህ ነው።
አሁን የወጣው የአስቸኳይ ጊዜ አዋጅ ሀገሪቱ ከተደቀነባት አደጋ የመታደግ ዓላማ ያለው ነው ያሉት አቶ አዩብ፣ በዚህ ሂደት ግን ንጹሃን ግለሰቦች ያላግባብ ሰለባ እንዳይሆኑ ይህንኑ የሚያጣራ ቡድን በክልል ደረጃ መኖሩን ተናግረዋል።
ሰዎች በቂ ጥርጣሬ ሲኖር በቂ ጥርጣሬ በመረጃ ጥናትና በመረጃ ትንታኔ በሚመጣበት ጊዜ እንዲሁም ደግሞ ከሰዎች ለህግ ሲያዙ ወይ ለህግ ሲቀርቡ አብሮ ከሚያዙበት አንዳንድ ኤግዚቢቶች አንጻር በቂ ጥርጣሬ የሚያመላክቱ ግለሰቦች ያው እስር ላይ ያሉ ለነዚህ ግለሰቦችም አስቸኳይ አዋጅ ጋር ተያይዞ ንጹሃን እዛ ውስጥ የተለየ ጫና እንዳይደርስባቸው ይህንን የተያዙ ሰዎችንም አጣርቶ ወደ የፍስ ማሽነሪ የሚያገባ ድርጊቱ ጋር ምንም አይነት ግንኙነት የሌላቸው ግለሰቦች ካሉ ደግሞ መፍታቸው የሚጠበቅበት በአቃቢና በምርማሪ የተደራጀ የምርመራ ቡድን ተዋቅሯል። እነሱም በተያዙ ሰዎች ላይ ምርመራ እያጣሩ ከድርጅቱ ጋር ምን አይገናኝ በቂ ጥርጣሬ የተባለውን ነገር የሚከብር ነገር ማለትም በቂ ጥርጣሬ የሚለውን ነገር የሚያፈርስ ጉዳዮች ደግሞ ሲታዩ ሰዎች መፍታቸው የሚጠበቅበት ሚሶች ተፈጥሮ በዛ ልክ ስፍራ ላይ የተገባበትና የተሰራበት ሁኔታ አለ ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን የአስቸኳይ ጊዜ አዋጁን ተከትሎ በሀገሪቱ የተለያዩ አካባቢዎች ብሔር ተኮር የሚመስል እስር እያጋጠመ መሆኑን በመግለጫው አስታወቀ ሲሆን የሐረሪ ክልል ዋና አቃቤ ሕግ አቶ አዩብ አህመድ
የአሸባሪ ቡድንም ሆነ የአሸባሪ ግብረ ኃይሎችን የሚደግፉ ማንኛውም አይነት ሰዎች ቢሆኑ አላማውን አንግቦ እስከደገፉ ድረስ በሽብር ተግባር እስከተሳተፉ ድረስ ሪስፔክቲቭ ኦፍ ብሔራቸውን ኮንሲደር ሳይደረግ የወንጀል ተግባራቸውና የወንጀል ኢንቮልቭመንታቸው ታይቶ ነው ለህግ ሊቀርቡ የሚገባው እንጂ በኢትዮጵያ ደረጃ በብሔር በህግ ተጠያቂ የሚሆኑት ብሔሮች አሉ። ሁሉም ብሔር ብሔረሰቦች እኩል ናቸው፣ እኩል የህግ ጥበቃ አላቸው። ለዚህ ነው አንቀጽ 88ም ቢሆን በዛ ልክ የተቀመጠው በህገ መንግስቱና አይ ቲንክ ይሄ ሰብጀክቲቭ የሆነ እይታ ነው ብዬ ነው የማስበው። ለዚህም ነው እኛም ክልል ላይ ብሔርን ግራውንድ አድርጎ የሚታስሩ ሰዎች አሉ ብዬ አላስብም።
በኢትዮጵያ አስቸኳይ ጊዜ አዋጅ ከታወጀ በኋላ ክልሎች ተጠርጣሪዎችን በቁጥጥር ስር መዋላቸውን እያስታወቁ ሲሆን የጦር መሳሪያ ምዝገባና የተከራዮች ማንነት ማጣራት ስራም እየሰሩ መሆናቸውን እየገለጹ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከታሰሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንወሰዳችሁ። ከሽብር ተግባር ጋር በተያያዘ ተጠርጥረው በእስር ላይ ከነበሩት ሁለት የአሃዱ ራዲዮ ጋዜጠኞች አንዷ መፈታቷ ተገለጸ። የአሃዱ ራዲዮ 94.3 ጋዜጠኞች ሉአም አታክልቲ ዛሬ በዋስ መፈታቷን ጠበቃዋና የምትሰራበት ተቋም ለአሜሪካ ድምጽ አስታውቀዋል። ሌላው የጣቢያው ጋዜጠኛ ክብሮም ወርቁም በዋስ እንዲለቀቅ ፍርድ ቤት መወሰኑ ታውቋል። ኬኔዲ አባተ ዝርዝሩን ያሰማናል።
ከሽብርተኛ ድርጅት ጋር ግንኙነት በመፍጠር ወንጀል ጠርጥሬያታለሁ በሚል ፖሊስ ጥቅምት 12 2014 ዓ.ም ምሽት ላይ በቁጥጥር ስር ያዋላት የአሃዱ ራዲዮ 94.3 ጋዜጠኛ ሉአማ ታክልቲ ከሶስት ሳምንታት በኋላ በ10000 ብር ዋስ ዛሬ መለቀቋን ጠበቃዋ አቶ ጥጋቡ ደሳለኝ ገልጸዋል። ጋዜጠኛዋ ጉዳዩን ሲከታተል በነበረው ፍርድ ቤት ዋስትና የተፈቀደላት ከሳምንት በፊት እንደነበረም ጠበቃዋ አስታውሰዋል።
የዛሬ ሳምንት ጥቅምት 26 2014 ዓ.ም በ10000 ብር ዋስትና እንድትወጣ ተፈቀደላት። ነገር ግን ሰኞ ለጥቅምት 29/2014 ዓ.ም የአዲስ ፖሊስ ኮሚሽን መርማሪ ፖሊስ ይግባኝ ጠይቃለሁ በተሰጠ ውሳኔ ቅር ተሰኝቻለሁ ስላለ የይግባኝ አቤቱታ አስገብቶ ነበረ። ለፌዴራል ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት አቤቱታ አስገብቶ ግራ የተኛትን ክርክር አድርገን ተገቢውን ሁኔታ ካስረዳን በኋላ ፍርድ ቤቱም ይህንኑ አመዛዝ ነው ጥቅምት 30/2014 ዓ.ም የስር ፍርድ ቤቱ የሰጠው ውሳኔ ዋስትና መፈቀዱ ህጋዊና ተቀባይነት ያለው አሰራር ነው ብሎ የስር ፍርድ ቤቱን አቃጠና ከዳራን ተሶስት ባለው ፌደራል ፖሊስም ደግሞ ግለሰቧን የሚፈልግ መሆን አለመሆኑን ደግሞ በበኩላቸው አሻርተው ዛሬ ህዳር 3/2014 ዓ.ም ከቀኑ 6 ሰዓት ቀሩብ ላይ ከለቃ ከቤተሰቦቿ ጋር ተገናኝታለች ማለት ነው።
ጋዜጠኛ ሉአማ ታክልቲ ከእስር መለቀቋን የአሃዱ ራዲዮና ቴሌቪዥን ድርጅት ባለቤትና ዋና ስራ አስፈጻሚ አቶ እሸቱ በላይም ለአሜሪካ ድምጽ አረጋግጠዋል። ይሁንና ሉአም በፖሊስ ከተያዘች ከአራት ቀናት በኋላ ጥቅምት 16/2014 ዓ.ም በቁጥጥር ስር የዋለው ሌላው የአሃዱ ራዲዮ 94.3 ጋዜጠኛ ክብሮም ወርቁ ዛሬ ዋስትና ቢፈቀድለትም ከእስር አለመለቀቁን ነው አቶ እሸቱ የተናገሩት።
ተፈታ ቤቷ ገብታለች። እሱ ግን ገና አሁን እስከ አሁን ሰዓት ድረስ ገና በዋስ መብት ተፈቅዶለት ግን ፖሊስ አለቀቀው ነበር። ያን ፕሮሰስ እያረጉ ስለነበር እንግዲህ እንዳለፈው ከሆነ የእሷን መልሶ ይግባኝ ጠይቆባት ስለነበር አሁን ከይግባኝ በኋላ ነው እሷ እንደገና ፍርድ ቤቱ ምንም አይነት እንትን ስላላገኝባት ሄደ። የእሱም እንደዚሁ ይሆናል ብዬ ነው የማስበው።
ዛሬ በፍርድ ቤት ዋስትና የተፈቀደለትን የጋዜጠኛ ክብሮም ወርቁን ጉዳይ በተመለከተ ጠበቃው አቶ ጥጋቡ ደሳለኝ ደግሞ እንዲያብራራሉ።
ክብሮም ወርቁ በዛሬው ዕለት ህዳር 3/2014 ዓ.ም የግራ የቀኝን አመዛዝኖ ፍርድ ቤቱ በ15000 ብር የገንዘብ ዋስትና እንዲለቀቅ ዛሬ ወስኖ የመፈታ ትእዛዙንም ሰጥተውን ነበረ። ይህንን የመፈታ ትእዛዝ ይዘን ስንሄድ እኔም ሆንኩ ወላጅ አባቱ ይዘን ሄድ ነበረ። አዲስ አበባ ፖሊስ ኮሚሽን መርማሪ ፖሊሱ ግን በዋስትና ፈቃድ አሰጣጡ ላይ ቀረ ብለሰጠኛው ሰኞ ዕለት ይግባኝ ስለምጠይቅ ተጠርጣሪውን ልለቀው አልችልም በሚል አሁንም እዛው በአዲስ አበባ ፖሊስ ኮሚሽን ቀጠር ግቢ ውስጥ ነው ያለው ወይም ማረፊያ ነው ያለው ማለት ነው።
ሁለቱ ከሽብር ተግባር ጋር በተያያዘ የተጠረጠሩት ጋዜጠኞች በፍርድ ቤት ነጻ ከተባሉ ተቋሙ ወደ ስራ ገበታቸው እንደሚመለሳቸው የአሃዱ ራዲዮና ቴሌቪዥን ባለቤትና ዋና ስራ አስፈጻሚ አቶ እሸቱ በላይ ተናግረዋል።
ፍርድ ቤቱ ነጻ አስካላት ድረስ የሲቪል ራይት አለ። ስራቸው ወደ ስራቸው የሚመለሱበት አግባብ ይኖራል። የዲስፕሊን እርምጃዎች እስከምናጣራ ድረስ አክቹዋሊ የድርጅቱም ገደል ቆጣቸው ነበር በወቅቱ ለጊዜውም ቢሆን ገደል የጣልንባቸው ነገሮች አንስተንላቸዋል። ቤትኛ አሁን ተነስቶላቸዋል። በድርጅቱ ነጻ ናቸው እስከተባለ ድረስ ግን እኛ ችግር የለብንም ለማሰራት ዲስፕሊናቸውን ጠብቀው ከዚህ በፊት እንደሚሰሩ
የህወሓት ኃይሎች የሐይቅ ከተማን እንደተቆጣጠሩ በመግለጽ በአሃዱ ራዲዮ ለስርጭት የበቃ ዘገባ በወቅቱ ሁለቱ ጋዜጠኞች በወንጀል ከተጠረጠሩባቸው ነጥቦች መካከል አንዱ ስለመሆኑ መገለጹ የሚታወቅ ነው። አሃዱ ራዲዮ የአሜሪካ ድምጽ ተባባሪ ሚዲያ የነበረ ቢሆንም የኢትዮጵያ መገናኛ ብዙሃን ባለስልጣን ከጥቅምት 19 2014 ዓ.ም ጀምሮ የኤፍኤም ራዲዮ ጣቢያዎች የውጭ ፕሮግራሞችን በቀጥታ ተቀብለው እንዳያስተላልፉ ማገዱን ተከትሎ የአሜሪካ ድምጽም በጣቢያው የሚያደርገው ስርጭት መቋረጡ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች እስቲ አሁን ደግሞ ከአዲስ አበባ ወደ ሱዳን እንውሰዳችሁ። በተከታዩ ዘገባ የሱዳን ከፍተኛው ወታደራዊ አዛዥ ጀነራል አብዱል ፈታህ አብዱልሃን ከሁለት ሳምንት በፊት በሲቪል መንግስት ላይ የተካሄደውን ወታደራዊ ግልበጣ ተከትሎ በስልጣን ላይ የሚቆዩበትን እርምጃ በመውሰድ በራሳቸው የሚመራ አዲስ ምክር ቤት ማቋቋማቸውን ትላንት ሐሙስ አስታውቀዋል። ጀነራሉ እንደ አውሮፓውያን የቀን አቆጣጠር ጥቅምት 25 2021 ዓመተ ምህረት ወታደራዊ ግልበጣውን ካካሄዱ በኋላ ስልጣንን ለሲቪል አስተዳደር እንደሚያስረክቡ በተደጋጋሚ የገቡትን ቃል አላከበሩም በሚል በአገር ውስጥም ሆነ በዓለም አቀፍ ማህበረሰብ ዘንድ ተቃውሞ አስነስቷል። የአሜሪካ ድምጽና የአሶሺየትድ ፕሬስን ዘገባ አጣምሮ ደረጀ ደስታ እንደሚከተለው ዝርዝሩን ያሰማናል።
ጀነራል አብዱል ፈታህ አልቡርሃን ዴሮፓ አቆጣጠር ጥቅምት 25 ወታደራዊ ግልበጣውን ካካሄዱ በኋላ ስልጣንን ለሲቪል አስተዳደር እንደሚያስረክቡ በተደጋጋሚ የገቡትን ቃል መጣሳቸው በአገር ውስጥም ሆነ በዓለም አቀፉ ማህበረሰብ ዘንድ ተቃውሞ አስነስቷል። የተባበሩት መንግስታት ቃል አቀባይ ስቴቫን ዱጃሪክ ለጋዜጠኞች በሰጡት መግለጫ ጉዳዩ አሳሳቢ መሆኑን ገልጸው የጠቅላይ ሚኒስትር አብደላ ሐምዶክን የቤት ውስጥ እስርን ጨምሮ በእስር ላይ ያሉ ሌሎች የፖለቲካ ሰዎችና መሪዎች እንዲለቀቁ ማየት እንፈልጋለን ብለዋል። ወታደራዊ ግልበጣው ከተካሄደ ጀምሮ ተቃዋሚዎችና አክቲቪስቶችን ጨምሮ ከ100 በላይ የመንግስት ባለስልጣናትና የፖለቲካ ሰዎች ታስረዋል። የተወሰደው እርምጃ ዓለም አቀፉን ማህበረሰብን የሚያሳዝንና የዲሞክራሲ ደጋፊ የሆኑ ሱዳናውያንን ሊያስቆጣ እንደሚችልም በአሶሺየትድ ፕሬስ ዘገባ ተመልክቷል። ነገ ቅዳሜ በሲቪሎች የሚመራው የሽግግር መንግስት ወደ ቦታው እንዲመለስ የሚጠይቅ በሱዳን ነጻነት ኃይሎች የተጠራ ሌላ ትልቅ ተቃውሞ መኖሩም ተነግሯል። በአገሪቱ የተቋረጠው የኢንተርኔት አገልግሎት ተመልሶ እንዲከፈት በዚህ ሳምንት መጀመሪያ ላይ የሱዳን ፍርድ ቤት አዟል። ይሁን እንጂ ኢንተርኔት አሁንም እንደተቋረጠ ነው። ከቀድሞው የሲቪል አስተዳደር ተመልሰው በጀነራል አብዱል ፈታህ አዲስ ተቋቁሟል በተባለው በአዲሱ የሽግግር መንግስት ውስጥ የተካተቱት 3 ጀነራሎችና ሌሎች ሲቪሎች መኖራቸው ተነግሯል። ካርቱም የሚገኘው ጋዜጠኛ ማይክል አቲት ለቪኦኤው ዘጋቢ ጀምስ ባቲ በምክር ቤቱ የተካተቱት ሲቪሎች መሪዎች ቀደም ሲል በጁባ የተካሄደውን ስምምነት ተከትሎ በቀደመው ምክር ቤት ውስጥ የተካተው የነበሩ መሆኑን ተናግሯል። ከቀድሞው ምክር ቤት ውስጥ በአዲሱ የተካተቱት ከጀነራል አብዱል ፈታህ ቀጥሎ ምክትላቸው መሐመድ ሐምዳን፣ ሸምሰዲን ካባሺ፣ ያሲር ድርሃማን፣ ሐሰን አልአድ እና መሐዲ ኢብራሂም ጃቢር መሆናቸውን አቲት ገልጿል። አዲሱን አስተዳደር በሱዳን ያሉ ተቃዋሚ የፖለቲካ ድርጅቶች ይቀበሉት ይሆን ተብሎ የተጠየቀው ማይክል አቲት የሚከተለውን መልሷል።
Even though there are no official statements being issued by members of
ምንም እንኳን ከነጻና የለውጥ ኃይሎች አባላት በይፋ የወጣ መግለጫ ባይኖርም ይህ የሚቀበሉት መልካም ዜና ነው ማለት አይቻልም። ዛሬ ወይንም ነገ ሱዳንን እንዲመራ የተቋቋመው አዲሱ ምክር ቤት አባል አለመሆናቸውን በመግለጽ ሂደቱን በማውገዝ የሚያወጡት መግለጫ መኖሩን እናይሁናል።
በአዲሱ ምክር ቤት ውስጥ የቀድሞው ጠቅላይ ሚኒስትር አብደላ ሐምዶክ እጣ ምን ሊሆን እንደሚችልም አቲት ሲያብራራ
There has been news about suggestion of Hamdok being
ጠቅላይ ሚኒስትር ሐምዶክ በአዲሱ ምክር ቤት ውስጥ ተካተዋል የሚሉ ወሬዎች አሉ። ይሁን እንጂ ሐምዶክን በምክር ቤቱ ውስጥ በማካተት በኩል ችግር ገጥሟቸው ሐምዶክም ራሳቸው ያልተቀበሉ ሊሆን የሚችሉበት ሁኔታ ይኖራል። ብዙ ያልታወቁ ነገሮች አሉ።
የሱዳን የቀድሞ ባህልና ማስተዋቂያ ሚኒስትር የነበሩት ሐምዛ ባሎል በወታደራዊ ኃይሉ ተይዘው ከተለቀቁ ሰዎች አንዱ ሲሆኑ የትናንቱን አዲስ ምክር ቤት የመቋቋም ዜና የመፈንቅለ መንግስቱ ተቀጥላ ነው ብለውታል። ሚኒስትሩ አያይዘውም የዲሞክራሲ አራማጅ ተቃዋሚ ሲቪሎች ከወታደራዊ ኃይሉ ጋር ለመደራደር አለመፈለጋቸው ትክክል ነው ብለዋል። በቀደመው ስምምነት እንዲቋቋም የተፈለገው ምክር ቤት በአክቲቪስቶች የተመረጡ 5 ሲቪሎችና ከወታደሩ የተመረጡ 5 ሰዎች ሆነው ከሁለቱም ወገኖች ደግሞ የተመረጠ አንድ የሲቪል መሪ እንዲኖረው ነበር። አዲስ ተቋቁሟል የተባለው ምክር ቤት ግን ይህን የሚያሟላ ሆኖ አልተገኘም። የአፍሪካ ህብረት የአረብ ሊግ እና የተባበሩት መንግስታትን ጨምሮ ወታደራዊ ግልበጣውን ያወገዙ ሲሆን ምዕራባዊ አገሮች ዲፕሎማቶችም ጉዳዩን ለመሸምገል ሲጥሩ ከርመዋል። በሱዳን የተነሳውን ህዝባዊ ተቃውሞ ተከትሎ እስካሁን ቢያንስ 14 ሰዎች መገደላቸውን አሶሺየትድ ፕሬስ ዘግቧል።
የተከበራችሁ አድማጮች የዜናና የትንታኔው መጽሔት የምናስተናግድበትን ክፍለ ጊዜ አጠናቀን ወደ ሁለተኛው አጋማሽ ዝግጅታችን ላይ ደርሰናል። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ስርጭቱን ያቀናበረችልን የምትገኘው ብርሃን ኃይሉ ናት። አሁን ወደ ሁለተኛውና ለዛሬ ሰፋ ያለ ጊዜ ወደ ሰጠነው ዘገባችን እንለፍ። የዩናይትድ ስቴትስ መንግስት ህወሓትን በመደገፍ በኢትዮጵያ ላይ ያልተገባ ተጽዕኖ እያደረገች ነው ሲል የኢትዮጵያ አሜሪካውያን የእድገት ምክር ቤት የተባለው ድርጅት ከሰሰ። በኢትዮጵያ መንግስት በአሸባሪነት የተፈረጀውን ቡድን ወደ ስልጣን ለመመለስ በታለመ ጥረት በኢትዮጵያ ላይ የተለያዩ ማዕቀቦችን መጣልን ጨምሮ መንግስቱን የሚያዳክም መጠነ ሰፊ ግፊት እያደረገች ነው ሲልም ወንጅሏል። በሌላ በኩል በቅርቡ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ባለው ቀውስ ላይ ያተኮረ ስብሰባ በተደረገበት ወቅት የአገራቸውን አቋም አስመልክቶ ንግግር ያደረጉት በመንግስታቱ ድርጅት የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ሊንዳ ቶማስ ግሪንፊልድ በኢትዮጵያው ግጭት ህወሓትን ትደግፋለች በሚል ዩናይትድ ስቴትስ ላይ የሚቀርበውን ትችት ውድቅ አድርገውታል። ከኢትዮጵያ አሜሪካውያን የእድገት ምክር ቤት መስራችና አስተባባሪ ሊቀመንበር አቶ ነብዩ አስፋው በዩናይትድ ስቴትስ ላይ ያቀረቧቸውን ክሶች አስመልክቶ ከአሜሪካ ድምጽ ጋር ያደረጉትን ቃለ ምልልስና አምባሳደር ሊንዳ ቶማስ ግሪንፊልድ በመንግስታቱ ድርጅት መድረክ በርዕሰ ጉዳዩ ዙሪያ የተናገሩትን ጨምሮ አቶ ነብዩ አስፋውን ያነጋገረው አሉላ ከበደ ሙሉ ዝግጅቱን እንደሚከተለው ያቀርበዋል።
አመሰግናለሁ አቶ ነብዩ። በድርጅታችሁ ስም በትዊተር አማካኝነት የተላለፈ መልእክት በተለያዩ የኢትዮጵያ ከተሞች ህወሓት ለፈጸማቸው ጥቃቶች የዩናይትድ ስቴትስን መንግስት በተባባሪነት ይከሳል። በዩናይትድ ስቴትስ የሚደገፈው ህወሓት መልሶ ወደ ስልጣን ለመምጣት በያዘው ጥረት በኢትዮጵያ ከተሞች ላይ ጥቃት ከፍቷል ይላል አንደኛው የትዊተር መልእክታችሁ። የተለያዩ የዩናይትድ ስቴትስ ከፍተኛ ባለስልጣናት ምስልም ያሳያል። በጻፋቸው ሰዎች በራሳቸው ሳይሆን በሌሎች ሰዎችም በስፋት ሲወጡ መመልከት የተለመደ ነውና ይህ የትዊተር መልእክት የናንተ መሆኑን ጭምር አረጋግጠውልን ለዚህ ውንጀላ ማስረጃችሁ ምንድነው? ማሳየት የምትችሉት ተጨባጭ ማስረጃ አላችሁ ሄይ?
ትክክል ነው። የኛ ትዊተር ነው መልእክቱም ከኛ ነው የተላለፈው። ማስረጃም አለን። እነንም የምንልበት ምክንያት ፕሬዝዳንት ባይደን መንግስት የሳቸው የውጭ ጉዳይ ሚኒስቴር ብሊንከን የዩኤስኤድ የሚባለው ድርጅት አስተዳዳሪ ሰመንታ ካወርስ የዩናይትድ ኔሽንስ አምባሳደር ሊንዳ ቶማስ እና የመሳሰሉት በሙሉ ለ11 ወራት ያህል ህወሓት በኢትዮጵያ ላይ መንግስት ግልበጣ መፈንቅለ መንግስት ማለት ነው የህዝብ ጭፍጨፋ ሲያደርጉ መውረር ግድያ ሲያደርጉ የኢትዮጵያ መንግስት የተኩስ አቁም ሲያደርግ የአማራና የአፋርን ክልል ወረው በማስረጃ የተደገፈ ወንጀሎች ሲኖሩ የተባበሩት መንግስታት መኪናዎች ተዘርፈው ወታደሮች ሲመላለሱባቸው በዓለም አቀፍ ህግ የተከለከለ የህፃናት ወታደሮች ከፎቶና ከቪዲዮ ማስረጃ ጨምሮ ቀርቦላቸው ለወራቶች ያህል የኛም ድርጅት ሆነ ሌሎች የኢትዮጵያውያን አሜሪካውያን ድርጅቶች በተከታታይ ያቀረብን ያሳየናቸው እነሱም ያዩት ያወቁ እንዳላየ በማለፍ ከዛም አልፎ ተርፈው ህወሓትን መገሰስ ይገባቸው ተው ማለት ይገባቸው የኢትዮጵያ መንግስት ህወሓትን የሚዋጋበትን እጁን ለማሰር ፍለፊት የሆነ አቋም ወስደው ኢትዮጵያ ላይ አንድ ሁለት ሶስት ሳንክሽን ማዕቀብ በማድረግ አሁን እንደውም የኢኮኖሚ ማዕቀብ በእንግሊዝኛው አጎዋ የሚባለውን የአፍሪካ ልማት ለማስወገድ ውሳኔ ላይ ደርሰው ይሄ የሚያሳየው ሙሉ ለሙሉ ኢትዮጵያ ከ200 ሚሊዮን በላይ እርዳታ ይሰጣት የነበረው ተነስቷል። የጦር መሳሪያ እርዳታ ይሰጣት የነበረው ተነስቷል። የማዕከላዊ መንግስቱን ለማንበርከክ ለማሰር ፊትለፊት የሚደረጉ ስራዎች አሉ። የተለያየ የአስተዳደሩ ክፍሎች ከሚሰጡት መልእክቶች በላይ የሚወስዱት እርምጃዎች በሙሉ የሚያሳየው አሁን ያለው የአሜሪካ አስተዳደር ሙሉ ለሙሉ የሚያረጋቸው ስራዎች በሙሉ ህወሓትን የመመለስ አይነት ስራ እንደሆነ ሙሉ ለሙሉ እናምናለን። ይሄ ደግሞ ከምድር ተነስተን ሳይሆን በጣም ብዙ ማስረጃዎች አሉ። ከዚህ ተጨምሮ ደግሞ ከዚህ በፊት በሌሎች አገሮች ላይ ሲደረጉ ያየናቸው ነገሮች በሊቢያ፣ በሶሪያ፣ በኢራቅ፣ በአፍጋኒስታን አይተነዋል። የሚወስዱት እርምጃዎች አሁን ከተጠቀሱባቸውና ከሌሎችም አገሮች ጋር የመንግስት ለውጥ ለማድረግ ሲፈልጉ የሚያረጓቸው ነገሮች ስለሆኑ እነዚህ ነጥቦች አገናኝተን እዚህ ውሳኔ ላይ ለመድረስ ችለናል።
አድማጮች፣ በዩናይትድ ስቴትስ መንግስት ላይ ለቀረቡት ለነኚህ ወንጀላዎች የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ለጊዜው ምላሽ ከመስጠት ተቆጥቧል። በሌላ በኩል በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ቋሚ መልእክተኛ አምባሳደር ሊንዳ ቶማስ ግሪንፊልድ ባለፈው ሰኞ በኢትዮጵያ ጉዳይ በተሰበሰበው የመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ ላይ የሀገራቸውን አቋም አስመልክቶ ንግግር ባሰሙበት ወቅት ዩናይትድ ስቴትስ በግጭቱ ለአንድ ወገን ታደላለች በሚል ለሚቀርበው ትችት ምላሽ ሰጥተዋል።
As we call for peace, I want to address some critics who have said that the United States is biased toward one side of the conflict. Let me be crystal clear.
የሰላም ጥሪ እያሰማን ባለንበት በአሁኑ ሰዓት ዩናይትድ ስቴትስ በዚህ ግጭት ውስጥ ለአንድ ወገን ታደላለች በሚል አንዳንድ ተቾች ለሚናገሩት ነገር ምላሽ መስጠት እፈልጋለሁ። ፍጹም ግልጽ ማድረግ እፈልጋለሁ። በሁሉም ወገኖች የሚፈጸሙ ጥቃቶችን እናወግዛለን። በሁሉም ወገኖች የሚፈጸሙትን ወከባዎችና የሰብአዊ መብት ጥሰቶችንም እናወግዛለን። በመሆኑም በኢትዮጵያ ብሔራዊ መከላከያ ሰራዊትና በኤርትራ መከላከያ ሰራዊት እየደረሰ ያለውን ጥቃት እናወግዛለን። እናም በህወሓት የሚፈጸመውንም ግፍ እናወግዛለን። ህወሓት ከትግራይ ውጪ እያስፋፋ ያለውን ጦርነት እናወግዛለን። ህወሓት ከአፋርና ከአማራ ክልሎች መውጣት አለበት።
አድማጮች፣ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ቋሚ መልእክተኛ አምባሳደር ሊንዳ ቶማስ ግሪንፊልድ ዩናይትድ ስቴትስ በኢትዮጵያው ግጭት ለአንድ ወገን ታደላለች በሚል ለሚቀርበው ትችት የሰጡትን ምላሽ ነበር የተከታተላችሁት። አሁን ከአቶ ነብዩ አስፋው ጋር ወደ ጀመርነው ቃለ ምልልስ ልመልሳችሁ። ለምን የሚለውን ጥያቄ ግን እንድንጠይቅ ግድ ይላል። አቶ ነብዩ፣ ኢትዮጵያ ከዩናይትድ ስቴትስ ጋር ረጅም ዘመን የዘለቀ ወዳጅነት ያላት የዩናይትድ ስቴትስ አጋር መሆኗ ይታወቃል። ዲፕሎማሲያዊ ግንኙነታቸውም ከመቶ ዓመታት በላይ ይሻገራል። እንዲህ ያለ ግንኙነት ያላት ሀገር ሆና ሳለ የዩናይትድ ስቴትስ ወገንተኝነት ተንጸባረቀበት ላላችሁት ወደ አንድ ያደላ አገዛ ምክንያቱ ምንድን ነው? እንዲህ ያለውን አቅጣጫ ዩናይትድ ስቴትስ ለምን ልትመርጥ ትችላለች?
መጀመሪያ ይሄንን ጥያቄ ትክክለኛ መልሱን የሚያቆጥ ራሳቸው ናቸው። አሁን ስልጣን ላይ ያለው የዴሞክራቲክ ፓርቲ ከዚህ በፊት ለምሳሌ የህወሓት ስልጣን ላይ በነበረ ጊዜ 100% ምርጫውን አሸነፍኩን ሲል በዴሞክራሲያዊ መንገድ የተመረጠ መንግስት ነው ብለው ራሳቸው የአሜሪካ ፕሬዚዳንት ኦባማ መስክረውላቸዋል። ይህ የሚታየው በወዳጅነት የሚሰሩ ነገሮች እንደሆኑ ነው። ከዛ በተጨማሪ ደግሞ ከኢትዮጵያ በቢሊየን የሚቆጠር ገንዘብ ዘርፎ ከአገር ያወጣ ህወሓት ብዙ የህዝብ ግንኙነት ድርጅቶች እና የሎቢስት ድርጅቶችን ቀጥሮ በዓለም ዙሪያ ያንቀሳቀሳል። በአሜሪካ ውስጥም በብዙ ቁልፎታች ለሚያንቀሳቀስ እነዚህ ሁሉ ነገሮች ጫና ፈጥረው አስተዳደሩ ወደዛ አቅጣጫ እንዲሄድ ያደርጋል።
እስኪ አሁንም ወደ ቀደመው የትዊተር መልእክታችሁ ልመለስና ሁለተኛው የትዊተር መልእክታችሁ የትዊቱን መልእክት ቃል በቃል ወደ አማርኛ መልሼ ጥያቄ ላስከትል። አብዛኛው አሜሪካውያን መንግስታቸው በኢትዮጵያ እጅግ ከፍተኛ ተጽዕኖ አድራጊ የነበረውን ህወሓትን ምንም እንኳን በኢትዮጵያ ባሸባሪነት ቢፈረጅም መልሶ ወደ ስልጣን ለማምጣት በታለመ ጥረት በእንግሊዘኛው አጠራር ሃይብሪድ ዋርፌር ባላችሁትና መደበኛ ጦር መሳሪያን ኢመደበኛ የሆኑ የጦር ስልቶችና እንደዚሁም የዲጂታል ቴክኖሎጂን በመጠቀም የሚካሄድ የውጊያ አይነት በኢትዮጵያ ላይ ስለመክፈቷ የሚያውቁት የለም ይላል አቶ ነብዩ። ይህ ከባድ ወንጀላ ነውና ምንድነው ለዚህስ መሰረት ያደረጋችሁት ማስረጃ? በዚህ ደረጃ ዩናይትድ ስቴትስ ስለመሳተፏ
ትክክል ነው? ይሄንንም አሁንም ከታሪክ ጋር አገናኝቼ ነው መመልሰው። የሃይብሪድ ዋርፌር ወይንም የድብልቅ ጦርነት የሚባለው ስልት የአሜሪካ ማዕከላዊ ደህንነት የሚጠቀምበት አገር ሊወሩ ሲሉ ወይንም አንድ የአገር መንግስት መገልበጥ ሊፈልጉ ሲሉ የሚጠቀሙበት ስልት ነው። እና የአሜሪካ መንግስት በተለይ ከአሜሪካ ውጭ የውጭ ጉዳይ ላይ የሚያደርጋቸው ነገሮች የአሜሪካ ህዝብ ካልተቀበለው እንደልባቸው ለማድረግ ያስቸግራቸዋል። የአሜሪካ ህዝብ መቀበል አለበት እና ኮንሰንት ይባላል፣ ፈቃደኝነት። የአሜሪካ ህዝብን ፈቃደኝነት ለማግኘት ደግሞ የመገናኛ ብዙሃንን ነው የሚጠቀመው የአሜሪካ መንግስት። ስለዚህ አንድ ወደ ኋላ ልውሰድህ እና ሁለተኛው ኢራቅ ጦርነት ከመጀመሩ በፊት ለወራቶች ያህል ኢራቅ ተባባጅ አጥፊ መሳሪያዎች አሏት በሚል በእንግሊዝኛ ዌፐን ኦፍ ማስ ዲስትራክሽን በየሚዲያው 24 ሰዓት ነበረ ከላይ እስከታች። እዚህን ጊዜ የአሜሪካን ህዝብ አበሳጨው እና የአሜሪካ ህዝብ ፈቃደኝነት ሰጠ። በቃ ጦርነት ሄዶ ኢራቅን መውረሩ ትክክል ነው፣ ሰው ልናድን ነው፣ ነፍስ ልናድን ነው ነው። የመጀመሪያው ኢራቅ ጦርነት ጋር ሶስትህም ተመሳሳይ ነገር ሀፕን አድርጎ ነበር። በፋርስ ባህረ ሰላጤ ሳዳም ሁሴን ህጻናቶችን ይገላል፣ 10,000 ሰዎችን ፈጀ፣ የመሳሰሉትን ከአምነስቲ ኢንተርናሽናል ከሂውማን ራይትስ ጭምር መስክረው ኮንግረስ ራሱ አንድ ዊትነስ አምጥተው ኒያራ የምትባል የውሸት ምስክርነት ኮንግረሱ ላስቀርበው ነበረ። ነገሮች ካለፉ በኋላ ከአስር ዓመት በኋላ ውሸት እንደሆነ ተረዳ ነው። ስለዚህ በህዝብ ግንኙነት እንደዚህ አይነት ታሪክ ፈጥረው የአሜሪካንን ህዝብ እነሱ አሜሪካ ሄዳ ጦርነት የምታደርገው ወይ ሄዳ አንድ ሀገርን የምታጠቃው ለመልካም ነገር እንደሆነ ነው። ህጻናቶች እየተመቱ የሞቱን ስለሆነ ለማዳን ወይንም ህዝብ እየተፈጀ ስለሆነ ለማዳን። ኢትዮጵያ ላይ የተጀመረው ሃይብሪድ ዋርፌር ወይንም የድብልቅ ጦርነት ደግሞ ምንድን ነው ታሪኩ? ኢትዮጵያ ውስጥ ጀነሳይድ ወይንም ዘር ማጥፋት ጭፍጨፋ እየተደረገ ነው። ስለዚህ ይህንን ለማዳን መስራት አለብን በሚል አሜሪካን ህዝብ ለማሳመን ያልተፈጠረ ነገር ተፈጠረ እያሉ ዳር እስከ ዳር በህዝብ ግንኙነት ይናገራሉ። አንድ ምሳሌ ልስጥህ። በቅርቡ አሁን እንኳን ብዙ ሳነደግ የህዝብ ግንኙነት ልዩነቱን ልንገርህ። በዋሽንግተን ዲሲ 9 ማንነታቸውን እንኳን የማይታወቁ ሰዎች ተነስተው እኛ የተለያየ ኢትዮጵያ ማህበረሰቦችን እንወክላለን ተሸጋጋሪ መንግስት ኢትዮጵያ ልናቋቁም ነው ብለው ወጥተው ወደ 12 በላይ ትልልቅ ሚዲያዎች ሮይተርስ ጨምሮ ኤፒ 12 በላይ ሚዲያ ዛ ተደርድሮ ምንም ዜና መሆን የሌለበት ነገር የኢትዮጵያ መንግስት ልክ ተገልብጦ እነዚህ ስልጣን ሊይዙ ነው የሚመስል ቀኑን በሙሉ ዋና ዜና ሆኖ ዋል። 48 ሰዓት ባልሞላበት ጊዜ ውስጥ አዲስ አበባ ውስጥ ከግማሽ ሚሊዮን በላይ የሚሆን ህዝብ ሰላማዊ ሰልፍ ወጥቶ ከመከላከያ ጋር እንቆማለን፣ ህወሓትን አንፈልግም፣ የመረጥነውን መንግስት እንደግፋለን ብሎ ከግማሽ ሚሊዮን በላይ ህዝብ ወጥቶ አሁን የጠቀስኳቸውና ሌሎችም ሚዲያዎች እንደዚህ አይነት ታሪክ ለአሜሪካ ህዝብ ማሳየት አልፈለጉም። ምክንያቱም ኢትዮጵያ ክፉ መንግስት ነው ያላት፣ ስለዚህ ልናድናቸው ነው የምንሄደው የሚለውን ታሪክ ለመስራት ነው። አሁን ደግሞ ወደ 10,000 የሚቆጠር አይተነው የማናውቀው ያህል ትልቅ ቁጥር ኢትዮጵያውያኖች በዋይት ሀውስ ወጥተው የአሜሪካን መንግስት ድምጻችንን ስሙን ብለው ጮሆ ነበር። እዛው በቀደም ነዛ 9 ሰዎች ከነበሩበት በተወሰነ ብሎክ የሚለይ ቦታ ላይ 10,000 የሚደርስ ኢትዮጵያኖች ወጥተው አንድም ስለሱ አልተናገሩም፣ ለአሜሪካ ህዝብ እንዲደርስ አልፈለጉም። ይሄ የሚያሳየ ምንድን ነው? ይሄ የድብልቅ ጦርነት ወይንም የሃይብሪድ ዋርፌር የአሜሪካን ህዝብ ልብ ለመስረቅ የአሜሪካን ህዝብ ለማሳመን ነው። አንድ ነገር መጨመርን ፈልገው የአሜሪካ ህዝብ ጥሩ ህዝብ ነው። ሰው ተጎዳ፣ ህጻናቶች ሞቱ፣ በዘር ጭፍጨፋ ተደረገ ስትለው የአሜሪካ ህዝብ ሄደን እንርዳ ነው የሚለው። ስለዚህ ይሄንን ተጠቅመው ከጀርባ ያለውን የፖለቲካ ስራቸውን ይሰራሉ።
መልካም። አቶ ነብዩ አሁን የነካኩትን በተለይ የመገናኛ ብዙሃን የሚመለከተው ሌላው ክስታችሁ ነው። ዓለም አቀፉን የመገናኛ ብዙሃንም ሆን ተብሎ በሚደረግ ትክክለኛ ያልሆነ መረጃና አንዳንዴም የሐሰት ዘገባ ጭምር በማቅረብ ትከሳላችሁ። የኢትዮጵያን ህዝብ ወይም የኢትዮጵያን መንግስት የሚመለከት ሲሆን በቂ ትኩረት አይሰጠውም። በአንጻሩ ግን የተሳሳተ አለያም ለዜና ሊበቃ የማይችል ነገር የዜና ሽፋን እስከ መስጠት ድረስ ይኬዳል ነው የምትሉት። የመገናኛ ብዙሃንስ ምን ምክንያት አላቸው እንዲህ ያለ አቋም ለመውሰድ? ዜናን እንዳለ መዘገብ ነውና ስራቸው።
በጣም ጥሩ ነው። በአብዛኛው እኛ ሁላችንም ለጋዜጠኞች ትልቅ ክብር አለን። ነገር ግን አሁን ያለው የመገናኛ ብዙሃን አሰራሩ ትልቅ ድክመት አለው። ብዙ የመገናኛ ብዙሃን በተለይ አሜሪካ ውስጥ ያሉት ስም መጥቀስ ባያስፈልግም የሚሰሩት ስራ የመንግስት ፕሮፓጋንዳ የሚሰሩ እስኪያስመስለው ድረስ ነው እያየን ያለ ነው። ጭፍን የሆነ ነው። ከዚህ ውስጥ አውቀው የሚያጥፉም አሉ። ይሄ እኛ ብቻ ሳንሆን የውሸት ዜና ወይም ፌክ ኒውስ የሚባለው ትልቅ ችግር እንደሆነ አሜሪካ ውስጥ አሁን 4 ዓመት ሆኖታል ንግግር ስሆነ። ስለዚህ ይሄ እኛ ብቻ የምንለው ነገር አይደለም። አንድ ይሄ ነው። ሁለተኛ በተለይ እንደ አሁን እንደ ዘንድሮ ለጋዜጠኞች ነጻነት እንደዚህ ኢትዮጵያ ውስጥ ተገኝቶ አያውቅም። 27 በላይ የውጭ ጋዜጣ ድርጅቶች አሉ። በህወሓት ጊዜ እንደ ልብም አይፈቀድም ነበር። ይሄ ሁሉ ነጻነት እያለ አብዛኞቹ ኬንያ ናይሮቢ ሆኖ ነው ሪፖርት የሚያደርጉት። ስለዚህ አሁን በዙም ብዙዎቻችን ከቤት ነው የምንሰራው አይደለም። ጋዜጠኞቹም ከቤት መስራት የዙም ጋዜጠኞች ሆነዋል ማለት ነው። እርግጥ በአይናቸው መረጃዎችን አሰባስበው አይደለም። ከዛ ውጭ ደግሞ መረጃ አለን ብለው መረጃ የሚያቀርቡ ያ የሚመጣው ስራ ደግሞ ቬሪፋይ አይደረግም፣ ፋክት ቼክ አይደረግም። ከ2-3 መረጃ አይመጡም። ናቸው ሰዎች ተመሳሳዮች ናቸው።
የመረጃው ትክክለኝነት አይጣራም፣ የማረጋገጥ ስራ አይሰራም እያሉ ነው።
አዎ አመሰግናለሁ። የማረጋገጥ ስራ አይሰራም። በጋዜጠኛ ስራ ውስጥ እንግዲህ ብዙ ዲሲፕሊን፣ ብዙ ስርዓት ያለው ስራ ነው። ስርዓት ማለት አንድ ነገር ለህዝብ ከማቅረብ በፊት በሙያ ባሉ ሰዎች ሁለተኛ አይን ይባላል፣ ሁለተኛ አይን አይተው ነው ለህዝብ የሚወጣው። አሁን ግን የ24 ሰዓት ዜና ስለሆነ ዜናውን ለማውጣት ጥድፈት ነው። የዜናው ምንጮች 2 ወይ 3 አካል ሊሆኑ ይችላሉ። በሁለተኛ አካል አይመረመርም። እንደዚህ ዝም ብሎ ነው የሚገፋው። ስለዚህ አሁን እያየነው ያለ ነው። ለምሳሌ አንድ ዜና ሲወጣ 9 ዓለም አቀፍ ድርጅቶች ያንኑ ነገር ደግመው ይናገሩታል። አንድ ለውጥ አታይበትም። ስለዚህ አንዱ ስህተት ካለ ሁሉም ስህተት አለው ለማለት ነው። በዚህ ምክንያት አሁን ያለንበት ደረጃ ታላላቅ ድሮ እናከብራቸው ከነበሩ የጋዜጠኛ አውታሮች የምንሰማውን ነገር ሁሉ በጥርጣሬ እንድንሰማ ተገደናል።
ምናልባት የመጨረሻ ጥያቄ ልጠይቀው አቶ ነብዩ። ኢትዮጵያውያን አሜሪካውያን በዩናይትድ ስቴትስ የፖለቲካ ሂደት ውስጥ ትሳተፋላችሁ፣ በምርጫ ሂደት ውስጥ ድምጻችሁን ትሰጣላችሁ፣ በተለያየ ደረጃ ተሳትፋችሁ ከምርጫ ዘመቻዎች ጋር አብራችሁ ስትሰሩ ይታወቃል። አሁን እንዳላችሁት በትውልድ ሀገራችሁ ጉዳይ ዩናይትድ ስቴትስ ትክክለኛ ያልሆነ አቋም ይዛ ከሆነ ያ ቀድሞ በምርጫው ዘመቻ ወቅት አብራችሁ ትሰሩ የነበረው ትደግፉ የነበረው ለምን ትክክለኛውን ነገር ለማሳየት ሊረዳችሁ አልቻለም? ምናልባት በተለያዩ ቦታዎችም ያን ማሳየት እድል የነበራችሁም ከሆነ እርሱንም ሊነግሩኝ ይችላሉ። እንዴት ነው ይህን ማጣጣም የሚቻለው?
ጥሩ ነው። ይሄንን ነገር በጽሁፍም ያወጣነው ነገር ነው። በእድገት ምክር ቤቱ በኩል ይህ የሆነበት ምክንያት ክህደት ተደርጎብናል። ከዴሞክራቲክ ፓርቲ ክህደት ነው፣ ሌላ ምንም ነገር የለውም። ፕሬዚዳንት ባይደን ሲመረጡ ኢትዮጵያዊ አሜሪካውያኑ ለባይደን ምርጫ ኮሚቴ ተቋቁሞ ከስቴት ወደ ስቴት በመቶ ሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያኖች ወጥተው እንዲመርጡ አድርገናል። ገንዘብ አሰባስበን ከ82,000 ዶላር በላይ ለእሳቸው ምርጫ ሰጥተናል። ለምሳሌ በጆርጂያ የመሳሰሉ ስቴቶች ላይ ምርጫው ቅርብ ሆኖ እንደውም ለቀናቶች የቆጠሩ ሲቆዩ በጣም በትንሽ ቁጥር ነበረ ያን ስቴት ሁሉ እንዲያሸንፉ ወሳኝ የነበረ አስተዋጽኦ አድርገናል። ሌሎችም ስቴቶች ላይ ብዙ ቦታዎች ላይ የኛ ድምጽ ወሳኝ የነበረበት አለ። ይሄ ነው እንግዲህ ሳቸው ስልጣን ላይ እንዲሆኑ ትልቅ አስተዋጽኦ አድርገናል። ነገር ግን እሳቸውና መሰሎቻቸው ስልጣን ላይ ከወጡ በኋላ እኛ ህብረተሰብ ላይ ይህም ክህደት የተፈጠረው ህወሓት ጋር ቅድም የጠቀስናቸው ነገሮች ስላሉ ነው። አሁን የምንሞክረው እኛ ለብዙ አመታት የኢትዮጵያውያኖች አሜሪካ መምጣት ከጀመርን 50 አመት አልፏል። ረጅም ታሪክ አለ፣ ግማሽ ሴንቸሪ ማለት ነው። በዚህ ጊዜ ውስጥ በአብዛኛው ኢትዮጵያውያኖች ዴሞክራሲን እንመርጥ ቆይተናል። ስለዚህ ጥሩ ወዳጆች ነበርን። አሁን ግን በጣም በተፈጠረብን ክህደት ትልቅ አይነት እርምጃ አሁን በቨርጂኒያ ወስደናል። አንድ በቅርቡ የተደረገ ጥናት አለ። ህዝብ ለህዝብ የሚባል ድርጅት የሰራው 2500 ኢትዮጵያውያን አሜሪካኖች በዚህ ጥናት ላይ ተጠይቀው 79% የሚሆኑት ዴሞክራት ነኝ ብለው መልሰዋል። ነገር ግን 61% የሚሆኑት ዴሞክራት ነበር፣ ዴሞክራት አልመርጥም ወይንም ሪፐብሊካን ነው የምመርጠው ብለው ተናግረዋል። 61%። ከዛ ውስጥ ምክንያታችሁ ምንድን ነው የፓርቲ ለመቀየር የተገደዳችሁበት ወይም የወሰናችሁበት ለሚለው የተሰጠው አንደኛው ምክንያት የዋይት ሀውስ የውጭ ፖሊሲ ዋይት ሀውስ ኢትዮጵያ ላይ ያለው ሁኔታ ምርጫችንን ከዴሞክራት ወደ ሪፐብሊካን እንድንቀይር አድርጎናል የሚል መልስ ነው የሰጠው እዚህ ጥናት ላይ። ይሄም ጥናት ደግሞ በቨርጂኒያ ምርጫ እንዳየነው ታሪካዊ በሆነ መንገድ ህዝቡ ወጥቶ ሪፐብሊካኑ እንዲመረጥ አድርጓል። አሁንም ገና ይሄ ይቀጥላል።
መልካም። እንግዲህ በሂደት ምናልባትም ግንኙነታችሁም የሚለወጥ ከሆነ እሱን ጭምር እንከታተላለን። አቶ ነብዩ አስፋው ኢትዮጵያውያን አሜሪካውያን ወይንም ትውልደ ኢትዮጵያውያን አሜሪካውያን የእድገት ምክር ቤት ከመስራቾቹ አንዱና ተባባሪ ሊቀመንበር፣ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ አቶ አሉላ። መልካም ቀን።
አድማጮች፣ የኢትዮጵያውያን አሜሪካውያን የእድገት ምክር ቤት በቅርቡ ህወሓት በተለያዩ ከተሞች ለፈጸማቸው ጥቃቶች ዩናይትድ ስቴትስን በተባባሪነት የከሰሰበትን ጨምሮ በዩናይትድ ስቴትስ ላይ ለቀረቡት ውንጀላዎች ምላሽ እንዲሰጥ ጥያቄዎች የቀረቡለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ለጊዜው ምላሽ ከመስጠት ተቆጥቧል።
በተጨማሪም ደግሞ ከዚህ በተቃራኒ ሐሳብ ያላቸውና የዩናይትድ ስቴትስ መንግስት ያለውን አቋም የሚደግፉ የማህበረሰብ ክፍሎችን በሌላ ጊዜ ይዘን እንመለሳለን። አድማጮች፣ አሁን ዝግጅታችንን አጠናቀን እንሰናበታችሁ ጥቂት ደቂቃዎች ይቀሩናል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት USAID አስተዳዳሪ ሳማንታ ፓወር በቅርቡ ድርጅታቸው ለአፍሪካ ንግድና የመዋለ ንዋይ ፍሰት ያወጣውን አዲስ መርሃ ግብር ይፋ አድርጓል። መርሃ ግብሩ በዩናይትድ ስቴትስና በአፍሪካ ሀገራት እንዲሁም በአህጉሩ ውስጥ የሚደረገውን ንግድና የመዋለ ንዋይ ፍሰት የሚያስፋፋ ነው። ሳማንታ እንዳሉት ወደ ታዳጊ ሀገራት ኢኮኖሚ ከሚሄደው ዓለም አቀፍ የገንዘብ ፍሰት 90% የሚሆነው የሚመጣው ከህዝብ ሳይሆን ከግል መዋለ ንዋይ አፍሳሾች መሆኑን ገልጸው አፍሪካን ዘላቂነት ባለውና ነጻ በሆነ መንገድ ወደፊት የሚያራምዷት በሀገር ውስጥም ሆነ በውጭ ያሉ የንግድ ተቋማትና ባለሀብቶች ናቸው ብለዋል። አዲሱ የአፍሪካ ንግድና የመዋለ ንዋይ መርሃ ግብር ለሴቶችና ወጣቶች ቅድሚያ የሚሰጡ የአየር ንብረት የሚያመጣውን ተጽዕኖ የሚቋቋሙና ሀገራት የኮቪድ-19 ወረርሽኝን እንዲቋቋሙ የሚያስችሉ እድሎችን ይበልጥ የሚያበረታታ ሲሆን ሰፋ ያለውና የአፍሪካ ብልጽግና የተሰኘው እቅድም አንዱ አካል ነው። የአፍሪካ ብልጽግና መርሃ ግብር እንደ አውሮፓውያን አቆጣጠር በ2019 በይፋ ስራ ላይ ከዋለ ወዲህ ዩናይትድ ስቴትስ በ45 የአፍሪካ ሀገሮች ውስጥ 800 የሚሆኑ ውሎች እውን እንዲሆኑ የረዳች ሲሆን 50 ቢሊዮን ዶላር የሚገመት የውጭ ገበያ አቅርቦትና መዋለ ንዋይ በማፍሰስ በሺዎች ለሚቆጠሩ ሰዎች የሥራ ዕድል ፈጥራለች። የባይደንና ሃሪስ አስተዳደር በአፍሪካ ላይ ጽኑ እምነት አላቸው ያሉት የዩኤስኤድ አስተዳዳሪ ሳማንታ ፓወር የአፍሪካ ሕዝብ ባለው የሥራ ፈጣሪነት አዲስ ነገር የማመንጨት መንፈስና ተጽዕኖ ፈጣሪነት ላይም ሙሉ በሙሉ እንደሚተማመኑ ገልጸዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነው።
የተከበራችሁ አድማጮች ለምሽቱ አስተናጋጃችሁ ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን አቀናብራልናለች። በነገው ምሽት እንገናኛለን። እስከዚያው ሰላም፣ በደህና ደሩ።